የአሜሪካ ድምጽ ራዲዮ ጣቢያ ነው።
የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22፣ 25 እና 31 ሜትር ባንዶች
ዘወትር በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት የሚያሰማውን ፕሮግራም አሁን ጀመረ።
እናቴን በጣም አሳዘነ። ከስነ ጽሁፍ ልትለየኝ ያላደረገችው ነገር መጽሐፍቶች መደበቅ ጀመሩ። መብራት 4 ሰዓት ሲሆን በግድ ታጠፋብኛለች። እነሱ ከተኙ በኋላ እየተደበቅ ሻማ እያበራሁ አነብ ነበር። 12ኛ ስደርስ የውበት ወጥመድ ወጥቶ ነበር። እሱ ደግሞ የከተማ ሁሉ መነጋገሪያ ሆነ። ማትሪክ እንደነገ ሰኞ ነው ቀኑ ትዝ ይለኛል። ለመውሰድ ማታ ቆይቼ አንድ ገጽ እያልኩ አልጨርሰው እንዴት ማድረግ አልኩና በቃ እሱን አንብቤ ነጋ። በዛው ገባሁኝ።
የበርካታ መጽሐፍት ደራሲ ነው። 4 የሐሳብ ወለድ መጽሐፍት፣ 3 የምርምርና ጥናት ወይም ሙያ ነክ መጽሐፎችና
የ4 የዓለም ታዋቂ የፍልስፍና የስነ ልቦናና የስነ ጽሑፍ አዋቂዎች የህይወት ፍልስፍና የሚመረምር
የጀርመኗ ድሬስደን ዩኒቨርሲቲ የኮምፒውተር ኔትወርክ መምህርና ተመራማሪው ፕሮፌሰር ዋልተ ንጉስ ዳርጌ አብሮ ነው ያመሻል።
በአሁን ጊዜ ደግሞ በቃ እነሱ እኛ ምናምን የሚባባለው ነገር ሰብስቶኛል። ብዙ ጊዜ ምን ይሆናል መሰለህ፣ ይሄ ኤኮ ቼምበር የሚባል ልጆች ሁላችንም በየግሩፓችን ምናምነው ምንበላው ከአንድ ግሩፕ ጋር ደግሞ አንዳንድ ደረጃ ሲአለሙች ብቻ ስትቆ ጭንቅላት የሚገድበው ነገር አለ። መንገድ ላይ የሄድኩኝ ማላቀውም ሰው ፍቃደኛ ናቸው ወይ ታለን ታወሩኝ ምናምን ላቸው እና እሺ ካሉ ቁጭ ብለን እንጫወት እና ሁለተኛው ደግሞ እነሱ ምናልባት ሞክረውት የማያውቁት ነገር ካለ ወይ ደስ ማስላቸውን ነገር ካለ እሱን ለመፈጸም ይሄ ነው አነሳፉ።
አደባባይ ወጥታ ድንገት የምትተዋወቃቸውን ሰዎች የዕለት ተዕለት ህይወት ለመጋራት እና
ባልተለመደ መንገድ ጊዜ ተወስዶ የሌሎችን ፈተና የበዛው ህይወት እንደ ሰው ቀርቦ ለመረዳት የፈቀደ ነፃ መንፈስ የሚንጸባረቅበትን
ኢትዮጵያዬ የሚል መጠሪያ የሰጠችውን ልዩ ፕሮግራም በቅርቡ አስተዋውቃለች።
እውቋ የሲኒማ ባለሙያ አይዳ አሸናፊ ቆይታ አድርገናል።
ንጉሴ አክሊሉም በራዲዮ መጽሔት ቅንብሩ ስለ ዕለቱ ያሰናዳውን ይዞ ይቀርባል።
እሁድ ሐምሌ 16 2015 ዓ.ም ጤና ስትልን እንደምንሰነበታችሁ።
የራዲዮ መጽሔት አዘጋጅና አቅራቢዎች ቆንጂት ታዬና
አሉላ ከበደ ከዋሽንግተን ዲሲ ሳምንታዊ ሰላምታችንን እናቀርባለን።
አሁን እሁድ ከሆነ ምሽቱ የራዲዮ መጽሔትም አይደል ሰዓቱ?
ከሰዓቱ የዓለም ዜና በኋላ እንመለሳለን። እንዳትሄዱ።
ጤና ይስጥልኝ ክብራትና ክብራን፣ እንደምን አመሻችሁ። ከእሁድ ምሽት የዓለም ዜና ጋር እንግዶ ወሌ ነኝ። የትግራይ የሀገረ ስብከት ሊቀነ ጳጳሳት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ የተላለፈውን የሰላም ጥሪና ማሳሰቢያ ባለመቀበል በዛሬው ዕለት 6 ኤጲስቆጶሳቶችን ሾመዋል። ባለፈው ሳምንት እሁድ ከተመረጡት 10 እጩ ኤጲስቆጶሳት የቀሪዎቹ 4 አባቶች ሹመት ደግሞ በቀጣይነት እንደሚፈጸም አስታውቋል። ሙሉጌታ አጽባ ዝርዝር አለው።
ዛሬ እሁድ ሐምሌ 16 ቀን 2015 ዓ.ም በርዕሰ አድባራት ወገዳማት አክሱም ጽዮን ማርያም ቤተ ክርስቲያን በተካሄደ ሲመተ ኤጲስቆጶሳት የተሸሙት 5 በአገር ውስጥና 1 በውጭ አገር የሚያገለግሉ አባቶች እንደሆኑ በክልሉ የተቋቋሙ መንበረ ሰላማ ከፍተኛ ቤተ ክህነት የተባለው ተቋም ጸሐፊ መጋቤ ብርሃናት ተስፋዬ ሀድራ ለአሜሪካ ድምጽ ገልጸዋል።
ተሻሚ ኤጲስቆጶሳቱ በዚህ ፊት ጉዟቸውን ለማገልገል ቅድስት ቤተ ክርስቲያን የሰጠቻቸውን ተልእኮ ለመፈጸም ምን ያህል ቁርጠኛ መሆናቸው በህዝብና በቤተክርስቲያን ፊት በእግዚአብሔር ስም ቃለ መሐላ ፈጽመዋል ማለት ነው።
የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ ሐምሌ 5ና 6 ቀን 2015 ዓ.ም ያካሄደው አስቸኳይ ስብሰባ ተከትሎ ባወጣው መግለጫ በጦርነቱ ወቅት የነበረው የማወቅራዊ ግንኙነት ጉድለትና የሰብአዊ ድጋፍ እጥረት በይፋ መግለጫ ይቅርታ ቢጠይቅም ለይቅርታው አዎንታዊ ምላሽ አለመሰጠቱ በእጅጉ እንዳሳዘነው አመልክቷል። ከሹመቱ አስቀድሞ የተደረገው የኤጲስቆጶሳት ምርጫ ከቀኖና ቤተ ክርስቲያን አንጻር ተቀባይነት የሌለው የቤተ ክርስቲያን ማዕከላዊነት የሚጥስና የቤተ የቤተክርስቲያንን አንድነት የሚጎዳ እንደሆነ በመጥቀስ እንዲቆም ወስኗል። በትግራይ የተቋቋመው መንበረ ሰላማ ከፍተኛ ቤተ ክህነት ተብሎ የሚጠራው ክልላዊ ተቋም ጸሐፊ መጋቢ ብርሃናት ተስፋይ ሀደራ አይቀበሉትም። በቤተክርስቲያኒቷ ህግ መሰረት በችግር ጊዜ 2 ወይም 3 ጳጳሳት አዲስ ኤጲስቆጶሳትን ይሾማሉ በማለት አስረድተዋል። በአሁኑ ጊዜ ትግራይ ችግር ውስጥ ስለምትገኝ ህዝቡም ተጨማሪ አባት ስለሚያስፈልገው በቀኖናው መሰረት ሹመናል ሲሉ ተናግረዋል። በአሁኑ ጊዜ ከነርሱ ተለይተናል፣ ህጋዊም ህገወጥም ሊሉን አይችሉም በማለትም የቅዱስ ሲኖዶስን የሰላም ጥሪና ማሳሰቢያ ውድቅ ማድረጋቸው አረጋግጠዋል።
ህጋዊ ነህ ህጋዊ አይደለም ብለህ ለመናገር መጀመሪያ የግንኙነት መብት ሲኖር ነው። ልክ በትዳር ላይ ይኖሩ የነበሩ ባልና ሚስት የትዳር ወረቀታቸውን ከቀደዱ በኋላ ባልየው በሚስቲቱ ወይም ደግሞ ሚስቲቱ በባልየው ምንም መብት የሚባል ነገር እንደሌላቸው አይነት ነን እንጂ አሁን እነሱ ወይ አለቆቻችን ሆነው ወይም የስራ ግንኙነት ኖሮን አይደለም። ግንኙነታችን ኦልሬዲ የተቋረጠ ስለሆነ በዚህ መልኩ የሚመለከታቸውም አይደለም ብዬ ነው መግለጽ የምፈልገው።
በጉዳዩ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መልስ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ለአሜሪካ ድምፅ ሙልጌታ ጽብሃም መቀለም።
በሱዳን በዳርፉር እና ሰሜን ኮርዶፋን ተብሎ በሚጠራው ክልል በደረሰ የሮኬት ጥቃት ቢያንስ 20 የሚሆኑ ሰዎች እንደተገደሉ ጠበቆችና የሕክምና ሰራተኞች ትናንት አስታውቀዋል። ጥቃቶቹ በዳርፉር ትላልቅ ከተሞችና በሰሜን ኮርዶፋን ክልል ደግሞ በሆስፒታል አቅራቢያ መድረሱ ታውቋል። የሱዳን የሐኪሞች ኅብረት እንዳስታወቀው አርብ ማለዳ የጀመረው ጥቃት በአራት ሆስፒታሎች አቅራቢያ ሲፈጸም 4 ሰዎች ሲሞቱ 45 ደግሞ ቆስለዋል። በዳርፉር ዋና መዲና ናያላ ደግሞ በሁለቱ ተፋላሚ ኃይሎች መካከል በተደረገ የተኩስ ልውውጥ 16 ሰዎች በሮኬት ድብደባ መሞታቸውን የጠበቆች ኅብረት አስታውቋል። ቢያንስ አንድ ሰው ደግሞ ባልሞ ተኳሽ ተመትቶ ሕይወቱ እንዳለፈ ማኅበሩ ገልጿል። ከቻድ ጋር በሚዋሰነው ምዕራብ ዳርፉር ጦርነቱ ከጀመረ አንስቶ አልሞ ተኳሾች ከፎቅ ጣራ ላይ በመሆን ነዋሪዎች ላይ እንደሚተኩሱ ተነግሯል። በ10,000 የሚቆጠሩ ድንበሩን ተሻግረው ወደ ቻድ ገብተዋል። በሚሊዮን የሚቆጠሩ ሰዎች በተፈናቀሉባት ሱዳን ረሃብ ከፍተኛ ስጋት መደቀኑን የረድኤት ተቋማት በማስጠንቀቅ ላይ መሆናቸውን የኤፍፒ ዘገባ አመልክቷል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ ነው። ወደ ስፔን ለመሻገር ከሞከሩ 54 የሚሆኑ ፍልሰተኞች ውስጥ ይጓዙበት የነበረች ጀልባ ከአለት ጋር በመጋጨቷ 6ቱ ሰምጠው ሕይወታቸው እንዳለፈ የሞሮኮ ባለሥልጣናት አስታውቀዋል። ከአደጋው የተረፉት 48 የሚሆኑት ፍልሰተኞች ወደ ባህር ዳርቻ ተወስደው የመጀመሪያ ሕክምና እርዳታ ተሰጥቷቸዋል ተብሏል። ሟቾቹ ሞሮኮውያን መሆናቸውን የአገሪቱ የሰብአዊ መብቶች ማኅበር አስታውቋል። በሌላ ጀልባ ሲጓዙ የነበሩ 40 ፍልሰተኞች ትናንት ቅዳሜ ስፔን መድረሳቸውን ማኅበሩ ጨምሮ አስታውቋል። በአየር የሚነፉና ከፍተኛ ፍጥነት ያላቸው ጀልባዎች ለረጅም ጊዜ አደንዛዥ እጾችን ከሞሮኮ ወደ አውሮፓ ለማዛወር እንደሚያገለግሉ ሲታወቅ፣ በአሁኑ ወቅት ደግሞ ፍልሰተኞችን ለማሻገር በመዋል ላይ መሆናቸው ተነግሯል። ከህንድ ወደ አገር ውስጥ የገባ የሕፃናት የሳል ሽሮፕ 70 ለሚሆኑ ሕፃናት የሞት ምክንያት መሆኑን የጋምቢያ የጤና ሚኒስቴር አስታውቋል። የጤና ሚኒስትሩ ዶክተር አህማዱ ላሚን እንዳሉት ወደ ሀገር ውስጥ በገባው መድኃኒት ላይ መደረግ የነበረበት የጥራት ቁጥጥር በተገቢው ሳይደረግ መቅረቱን አስታውቀዋል። በሽሮፕ ውስጥ ከፍተኛ ደረጃ ኩላሊትን ሊጎዱ የሚችሉ መርዛማ ነገሮች መገኘታቸውን በላብራቶር ምርመራ መረጋገጡን የዓለም ጤና ድርጅት አስታውቋል። ኢላን መስክ የትዊተር ምልክት የሆነችውን ወፍ በኤክስ ምልክት እንደሚቀይሩ ዛሬ ሌሊት በዛው በትዊተር መልእክታቸው አስታውቀዋል። መስክ ባለፈው የፈረንጆች ዓመት ትዊተርን ከገዙ በኋላ በተከታታይ ካደረጓቸው ለውጦች ይህ አዲሱ መሆኑ ነው። መስክ ከነገ ጀምሮ ምልክቱን ወደ ኤክስ ሊቀይሩ እንደሚችሉ አስታውቀዋል። በቅርቡ የትዊተርን ልዩ መለያ የሆነውን ሁሉ እናሰናብታለን፣ ቀስ በቀስም ወፎቹን በሙሉ ብለዋል መስክ በትዊተር። በመጨረሻም በአውስትራሊያና ኒውዚላንድ በጋራ በመስተናገድ ላይ ባለው የሴቶች የዓለም እግር ኳስ ዋንጫ በዛሬው ዕለት ስዊድን ደቡብ አፍሪካን 2-1 ስትረታ፣ ኔዘርላንድ ደግሞ ፖርቹጋልን 1-0 አሸንፋለች። ፈረንሳይና ጀማይካ 0-0 ሲለያዩ አንድ የጀማይካ ተጫዋች በጨዋታው የባከነ ሰዓት ጊዜ በቀይ ካርድ ወጥታለች። በነገው ዕለት 4 ጨዋታዎች ይደረጋሉ። ጣሊያን ከአርጀንቲና፣ ብራዚል ከፓናማ፣ ኮሎምቢያ ከደቡብ ኮሪያ። አፍሪካን ከሚወክሉት 4 ክለቦች አንዱ የሆነችው ሞሮኮ ከጀርመን ትገጥማለች። አድማጮች፣ ለምሽቱ ያስኩት የዓለም ዜና በዚሁ ተጠቃልሏል። ዜናውን ያሰማኋችሁ እንግዲህ ወሌ ነኝ። መልካም ምሽት።
በድጋሚ ጤና ይስጥልን። እንደምን አምሽታችኋል ክቡራትና ክቡራን አድማጮቻችን።
እሁድ ሐምሌ 16 2015 ዓ.ም የፕሮግራሙ አዘጋጅና አቅራቢዎች አሉላ ከበደና
ቆንጂት ታዬ ነን።
የመክፈቻዋን ዜማ እናስቀድም።
ጂጂን እጅጋየው ሽባባውን ለዚህ ዜማዋ እጅግ አድርገን እናመሰግናለን። ግርማ ሞገስ፣ የአገር ጸጋ፣ የአገር ልብስ፣ አባይ እያለች ነበር ያዜመችው። አሉላ፣ ግሩም ምርጫ ነው።
ትክክል ብለሻል። የብዙዎች ምርጫም ይመስለኛል። የማያረጅ ውበት፣ የማያልቅ ቁንጅና። ቆንጅት በነገራችን ላይ ሰሞኑን መልካም ዜናም አላት። ጂጂ የእንጅባራ ዩኒቨርሲቲ የክብር ዶክትሬት ሰጥቷታል። ሌላው እውቅ ድምፃዊ ቴዲ አፍሮ በትዊተር ገጹ ላይ ያሰፈረውን የመመልከት እድል ነበረኝ። ያክሮስ በኢትዮጵያ ሙዚቃ ውስጥ እጅግ በላቀ የኪነ ጥበብ ተሰጥኦሽ እስከ ዛሬ ባበረከትሽው ዘመን አይሽሬ ድንቅ ስራዎችሽ ከሰሞኑ የእንጅባራ ዩኒቨርሲቲ የክብር ዶክትሬት ለተቀበልሽው ተወዳጇ የሙያ አጋሬ አርቲስት እጅጋየሁ ሽባባው ጂጂ የተሰማኝን ልባዊ ደስታ ልገልጽልሽ ወዳለሁ ይላል። የማያረጅ ውበት ብሎ ነው የጀመረው ማስታወሻውን።
የማያረጅ ውበት፣ የማያልቅ ቁንጅና፣ የማይደርቅ የማይነጥፍ ከዘመን የጸና የበረሃው ሲሳይ ትለዋለች አባይን በዛ ኩልል በሚል ድምጿ። ጂጂ ይገባታል። እንኳን ደስ ያለሽ ጂጂ።
ጂጂ እንኳን ደስ ያለሽ ብለናል። ከበርካታ የልብ ወለድና ሙያ ነክ መጽሐፍት ደራሲው እንግዳችን ጋር የምናደርገው ቆይታ ነው ቀዳሚው።
በመደበኛ ሙያው የኮምፒውተር ኔትወርክ መምህርና ተመራማሪ ነው። ፕሮፌሰር ዋልተ ንጉስ ዳርጌ ለምርምር ስራ ብቅ ካለባት የዩናይትድ ስቴትስዋ ማያሚ ከተማ በቪዲዮ ለሚቀረጽ ወግ በዙም አሉላ ይዞታል።
አዎ ቆንጅት፣ በእሁድ ዝግጅታችን በምስል አይተላለፍም እና የዛሬውን በድምፅ መሰንበቻውን ደግሞ የቪዲዮ ምስሉ እንዳልሽው ይለቀቃል። አሁን ዶክተር ዋልተ ንጉስ ዳርጌ በጀርመን የድሬስደን ዩኒቨርሲቲ የኮምፒውተር ቴክኖሎጂ ፕሮፌሰር ተመራማሪና የበርካታ መጽሐፍት ደራሲ ደርዝ ላለው የህይወት ወግ ተገናኝተናል። ጥቂት ዓመታት በፊት አይነተኛ የሚባለው ስራ ዙሪያ የምንጋገር እድል አግኝተን ነበር። በድጋሚ እንኳን ደህና መጣ።
እንኳን ደህና ቆየ አሉላ፣ ስለ ጋበዝከኝ አመሰግናል።
ዶክተር ዋልተ ንጉስ፣ በአንድ ልብህ የሳይንስ ሰው፣ በሌላው ደግሞ የሳይንሱን የምርምር ስራዎችህን ያህል የኪነ ጥበብ ሰው፣ በርከት ያለ መጽሐፍት የጻፍ ደራሲ ነህና በጎልማሳ ዕድሜም ብትሆን አንተ ብዬ እንድንወያይ ነው አንተም የመረጥከው። በቅድሚያ ስራዎችህን ላስተዋውቅ። 8 መጽሐፍት ነው የደረስከው፣ 4 ልቦለድ ስራዎች በ2005 ዓ.ም የደረስከው። የመጀመሪያው ዘ ዩኒክ ኤንድ ኪንግስ ዶተር በአማርኛው ጃንደረባውና የንጉሱ ሴት ልጅ በሚል ተርጉመነዋል። ከዚያ ከ6 ዓመት በኋላ በ2011 ያሳተምከው የሙያ ነክ መጽሐፍ ፈንደሜንታልስ ኦፍ ዋይርለስ ሴንሰር ኔትወርክስ ዛሬ መደበኛ የትምህርት መማሪያ መሆን ጭምር የበቃ ነው። በ2016 ዓመተ ምህረት የጻፍከው ኤርሚያስ በዚያው 2016 ዓመተ ምህረት የታተመው ለመጀመሪያ ጊዜ የመነጋገር እድል የሰጠን መጽሐፍ The Reason for Life የዓለማችን 4 ታላላቅ ሰዎች ለህይወት ያላቸው አመለካከት ምን ይመስላል የሚለው ትልቁ ስራ፣ ከአንድ ዓመት በኋላ የታተመው Principles of Ubiquitous Sensing ሌላ ሙያ ነክ ስራ ነው 2017 ዓ.ም በ2018 ፕሪግሪኔሽን የተሰኘው ሌላ መጽሐፍ አለ። እንዲሁም በ2021 የታተመው የመጀመሪያውን የቀደመው ስራህን በልሰ የጻፍከው ፕሪንሰስ መርሳቤል የተሰኘው መጽሐፍ ይገኙበታል። ከሚቀድመው ጥያቄ ብነሳ የሙሉ ጊዜ መምህር ሆነ በተለይ የልብ ወለድ ስራዎች እነኚህም ሁሉ መጽሐፍት ለመጻፍ ጊዜው ከየት ተገኘ ለሚለው ምንድን ነው መልስ?
ያው የምትወደውን ነገር ስትሰራ ቀን እየጠበቅ ወይንም ቀጠሮ ቀጥረህ አይደለም የምትሰራው። ከልብ ከወደድከውና ራስህን ደግሞ ለዛ ነገር ካዘጋጀህ ዲሲፕሊን ካደረግ በእያንዳንዷ ሰዓት በእያንዳንዷ ቀን ሁልጊዜ ነው የምትሰራው እና በአመታት ደግሞ የነዚህ ሁልጊዜ ስራዎች ተረከም ፍሪ ሆኖ ይወጣል። እንደዚህ ብዬ ነው የምገልጸው የኔን ስራዎች። ሁልጊዜ ስለምሰራ አንዱ በአንዱ ላይ እየገነባ አንዱ ሌላውን እያጠናከረ እያነጸ ስለሚሄድ ነው እነዚህ ነገሮች ወደ ፍሬነት የበቁት።
በእርግጥ ሁሉንም ሰዓትን እንደምትጠቀም መረዳት ይቻላል። ከዚህ ሁሉ ከምርምር ስራዎችም ልብህ ያለበት የስነ ጽሁፍ ጉዳይም ተርፎ በመዝናናት መልክ አንዳንድ ነገሮችን ለማድረግ የሞከርክበትን ተመልክቻለሁ። እዚህ የምናውቀውን በረዶ የመሰለ ባለበት በአውሮፓና በአሜሪካ ተወልደው ያደጉት በእርግጥ በቀላሉ የሚካኑ ጥበብ ቢሆንም ልጆችህ ሊያጠኑ፣ ሊማሩ፣ ሊለማመዱ እና በቀላሉ ሊያደርጉ ይችላሉ። አንተ በመጣህበት ከኮሌጅ በኋላ ባለ እድሜ የልጅነትና የታዳጊነት እድሜ ካለፈ በኋላ ሲመጡ ግን ፈጽሞ የማይቻል የሚመስለውን ጥበብ እንዴት አድርገህ እንደተማርክና እንደተቃንክ እርግጠኛ አይደለሁም። አድማጮች የማያዩትን የቪዲዮ ምስል እያየሁ ነው የምጠይቀው።
የሆነው ነገር ምንድን ነው? ሁለት ያላሰብኳቸው ግን አንዱ ሌላውን የረዳበት ነገር የሆነው ወደ ጀርመን ከመጣ በኋላ ዊንተሩ የበረዶ ጊዜ ሲመጣ በጣም አስቸጋሪ የሆነ ለሰውነት ብቻ ሳይሆን ለመንፈሳዊ ጤንነትም የለመድኩት አይደለም። ሁልጊዜ ፀሐይ እንዳለች ኢትዮጵያ ውስጥ ስትኖር ሁልጊዜ ፀሐይ አለች እና የዛ ሳይድ ኢፌክቱ ምንድን ነው? ጊዜ የሚለወጥ ጊዜ የሚቀየር አይመስልም። ጀርመን ስመጣ በሰመር ነው የመጣሁት፣ ነሐሴ ላይ
በፈረንጆች በጋ ለኢትዮጵያውያን አድማጮች ቀረብ ለማድረግ።
አዎ። እና በጣም አረንጓዴ ነው አካባቢው በሙሉ ህይወት የለበሰበት ጊዜ ነው። ከኢትዮጵያ ጋር ብዙ አልተለያየብኝም። ዊንተሩ ሲመጣ ወይንም የበረዶ ጊዜ ሲመጣ ግን ሁሉ ነገር ጭር አለ። ዛፎች ቅጠሎቻቸውን ሰጡ። ህይወት ያለ አይመስልም። እና ከቅዝቃዜው በተጨማሪ ትልቅ መንፈሳዊ ድብት ውስጥ አስገባኝ። ጀርመን ብዙ እንደምቆይ ስላሰብኩኝ ይሄ ነገር እንዲህ መቀጠል የለበትም ብዬ አሰብኩ። እና የመጀመሪያው ነገሬ ምንድን ነው? እዚህ ከበረዶ ጋር መታረቅ አለብኝ። በቃ በረዶ ወደዛ አለብኝ። የማይቀርልህ እንግዳት በቀሳሞ እንደሚል የሀገራችን ሰው። ይህን አሳመንኩት አምሮ። ሁለተኛው ስፖርት መስራት አለብኝ። በፈረንጆች አቆጣጠር 2000 ላይ ነው ወደ አውሮፓ የመጣው። ኦልሞስት በረዶ ወራት ከገባ በአንደኛ ወር መሮጥ ጀመርኩኝ። ሬጉላርሊ በቃ ቢያመኝም ባያመኝም ስራ ቢበዛም ባይበዛም መሮጥ ጀመርኩኝ። በከፊል የዊንተሩን ችግር ይሄ ሩጫው እንድቋቋመው ረዳኝ። ከዛ 2011 ላይ የሳይንቲፊክ ንግግር እንዳረግ ስዊትዘርላንድ ክሎስተር የምትባል ትንሽ ከተማ ውስጥ ተጋብዤ ሄድኩኝ። እዛ ሲሄድ ጊዜው የበረዶ ጊዜ ነው። በጣም በጣም ስዊትዘርላንድን የምታውቁ ሰዎች ካላቸው በተራራዎች የተሞላች ሀገር ናት። በአልፕስ ተራራዎች የተሞላች ሀገር ናት እና በጣም አስደናቂ ነው። እና ከመልክዓ ምድሩ ከበረዶ ጋር በጣም ባላሰብኩት ሁኔታ ፍቅር ያዘኝ። በጣም ወደድኩት። እኔም በልጅነቴ የአንቻሮ በምትባል ተራራማ አካባቢ ነው ያደግኩት። ምናልባት ያ የልጅነት ስሜቴም ረድቶ ይሆናል ለዚህ ፍቅር። ስለዚህ በቃ ያንን ጸጋ ያንን ውበት የግሌ ማድረግ ፈለግኩኝ። አንደኛው መንገድ ስኪን መማር ነው። ጥሩ ነገሬ ነገሮችን በቀላሉ መማር እችላለሁ፣ ህመምን መታገስ እችላለሁ። ስለዚህ ከስኪ ጋር ያኔ ተዋወቅኩኝ። በቃ ከዛን ጊዜ ጀምሮ በየአመቱ ወይ ስዊትዘርላንድ ወይ ኦስትሪያ እየሄድኩኝ አሁን ደግሞ መጀመሪያው ሁለቱ ልጆችን በጣም ጎበዞች ናቸው በበረዶ በመንሸራተት ከእነሱ ጋር በየአመቱ እየሄድን እንሸራተታል። ይሄ ነው ታሪኩ።
ግርም ነው። ለየት ያሉ ነገሮችን የምታይበትን ደግሞ ለምትወደውም ጊዜ የምትሰጥበትን ያሳያል በሚል ነው ያነሳሁት። የአራት ልጆች አባት ነህ። ቀደም እያነሳኋቸውን ስራዎች እነኚህን ሁሉ የቤተሰብ ኃላፊነቶች ይዘህ ነው የምትሰራው። ለአድማጮቻችን ጥሩ ምሳሌ የሚሆን ይመስለኛል። ወደ ሌላ ጭብጥ ልሻገር። በቀደምት ጸሐፍት የፍልስፍና የስለንቦራና የታሪክ ሰዎች ስራዎች በእጅጉ ትመሰጣለህ። ሙሉ ስራ የሰራህበትን ቀደም ብዬ የጠቀስኩትን የአራቱን የዓለማችንን እውቆች የቶልስቶይን፣ ዶስቶቭስኪን፣ ፍሮይድንና አንስታይንን አንስተናል። የሱን ሙሉ ሰዓት ስራ የሰራኸውን ያህል እንዲሁ በስራው የተመሰጠበትን አንድ ታዋቂ አሜሪካዊ ገጣሚ ታነሳለ። ቴስ ኤሊየት የተሰኘው ገጣሚ ለየት ባለ አገጣጠሙ ጭምር የሚታወቅ ነው። ስለ ጊዜና የሰው ልጅ ሕይወት፣ ስለ ወንዝና ባህር የሚያነሳው ነገር ይጠቀሳል። አንተ ለዚህ ጥያቄ መነሻ በሆነኝ ስራ ላይ ትተነትናለ። በአራት መስመሮች አራት ስታንዛ የተጻፉ ግጥሞች ዘ ድራይ ሳልቬጅ ስለተሰኘው የግጥም ስራው ነው ትንታኔ የምታቀርበው። ዋልተ ንጉስ፣ አንተ የስነ ጽሁፍ መምህር ብትሆን ኖሮ ይቀል ነበረ እዛ ጋር አንተ መጠበቅ። እንዴት ነው በዚህ ደረጃ በዚህ ጥልቀት እንዲህ ያለውን ነገርም መመርመርና ሀሳብህን ማካፈል የመረጥከው?
ከቲኤስ ኤሊየት ጋር ብዙ ገጣሚዎች አሉ የምወዳቸው፣ ኢትዮጵያውያኖችም ኢትዮጵያዊ ያልሆኑም። ለምሳሌ ፑሽኪን አንደኛው በጣም የማከብረው እና የምወደው ገጣሚ ነው። ጸጋዬ ገብረ መድኅን ወደ ሀገራችን ስንመጣ ቲኤስ ኤሊየት ጋር ግን ራሴን ህይወት በሱ ውስጥ የማገኛቸው በርካታ መንገዶች አሉ። ቴሴሌት አሜሪካዊ ነበር። ሴንት ሉዊስ በምትባል ከተማ ውስጥ ነው ተወልዶ ያደገው። የሃርቫርድ ዩኒቨርሲቲ ተማሪ ነበር። ከዛ ለምርምር ጉብኝት ወደ አውሮፓ ይመጣል። ወደ እንግሊዝ ሀገር ይመጣልና ላለመመለስ ይወስናል። ከእንግሊዝ ሀገር ህይወት፣ ከእንግሊዝ ሀገር ስነ ጽሁፍ ህይወት፣ እዛ ካገኛቸው ጓደኞች ጋር መለያየት ስላልፈለገ ይመጣልና እንደ መጤ ሆኖ ደግሞ እንግሊዝ ሀገር ሲኖር የተሰማውን በቀላሉ እረዳዋለሁ እኔ ስለተሰሙኝ ማለት። ከሁሉ በላይ ግን ቲኤስ ኤሊየት በህይወቱ ደግሞ በርካታ ስብራት አጋጥሞታል። ስነ ጽሁፉ ሁሉ መሰረት የሆነው ለምሳሌ ቲኤስ ኤሊየት ወደ እንግሊዝ መጥቶ ላለመመለስ ሲወስን ቪቪያን የምትባል ልጅ ጋር ይተዋወቅና ጓደኞችንም ቤተሰቦችንም ባስደነቀ ሁኔታ በፍጥነት ይጋባል። ግን ከተጋቡ በኋላ ትዳር እንዳሰቡት አልሆነም። ቪቪያን የአእምሮ በሽተኛ ነበረች። ይሄ የአእምሮ በሽታ ሰውነቷ ላይ በተለየ ፍቅር ህይወታቸው ላይ ከፍተኛ ተጽዕኖ ያደርግ ነበር እና ይሄ በጣም ትልቅ የህይወቱ ስብራት ወይም ዲሳፖይንትመንት ሆነ እና ይሄ ነገር ምን ያስገድደዋል? ወዲያውኑ የሆነውን የህይወት ጉዳይ ይሄ ኢሚዲየት የሆነውን የህይወት አፌር ብቻ ሳይሆን ስለ ህይወት መሰረታዊ ሁኔታ መመርመር ጀመረ። አሁን ሁለቱ ታላላቅ የሚባሉት ግጥሞቹ ዌስትላንድ እና ፎኳቴክስ እነዚህ ነገሮች ላይ ነው የሚያተኩሩት። የህይወትን ትርጉም የፈለገበት የመረመረበት እና በመጨረሻም ያገኘበት ለሱ እርካታ የሰጠውን መልስ አግኝቷል እና እነዚህ ነገሮች ከራሴ ህይወት ጋር ይገናኙብኛል እና ቲኤስ ኤሊየትን ዝም ብሎ እንደ ተራ ሰው ማንበብ አልችልም። በጣም በቃ ለእኔ ብቻ እንደሚናገር ሰው
እንዲሰማ ያደርጋል።
ማንም ነገር እንደሚናገር ሰው ነው ማደምጠው እና ከዚህ የተነሳ ነው የቲኤስ ኤሊየትን ስራዎች የመረመርኩት እና ከመረመርኩት ደግሞ ለሌሎችም ለማካፈል የወደድኩት።
እንዴት ዘ ድራይ ሳልቬጅ መረጥ? አይነተኛ የሚሰኝ ስራው ለምሳሌ ቅድም የጠቀስከው ዌስትላንድ አንዱ ነው። ሌሎች ስራዎችም አሉት። እንዴት መረጥክ ዘ ድራይ ሳልቬጅን? ምንድን ነበር ምክንያት?
ምሳሌያዊ ሲምቦሊክ የሆነ ግጥም ነው እና ስለ ሰው ሰውነት ነው የሚያወራው። በወንዝ፣ በባህር፣ በውቅያኖስ፣ በውሃ እየመሰለ ግን ጆሮዋቸው ለተሳል እና ለለመዱ ሰዎች ሊገባ በሚችል መልኩ ስለ ሰውነት ይሄ ፊዚካል ስለሆነው ይሄ ሰውነት ቦዲ ነው የሚናገረው። ይሄ ሰውነታችን ከኛ ጋር ምድር ላይ ባለ ዘመን ሁሉ አብሮን ይጓዛል። መጀመሪያ እንዳለ ራሱ አናውቀው፣ አያስቸግረንም፣ አይከብደንም። እንደውም አገልጋያችን ነው። ብዙ ዓለምን የምናውቅበት ሌሎችንም ሰዎች የምናውቅበት መንገድ ሰውነታችን ነው። አይኖቻችን፣ ምላሶቻችን፣ እጆቻችን፣ አፍንጫችን እና ጆሮአችን እነዚህ በሚያሸቱት በሚቀምሱት እና በምንሰማው ነገር ነው ከዓለም ጋር ተራክቦ የሚኖር። ኋላ ላይ ግን ሰውነት ወዳጅ መሆኑ ይቀራል እና በጣም ሲያስቸግር፣ አንዳንድ ጊዜ በሚለካ ህመም፣ አንዳንድ ጊዜ ደግሞ በማይለካ ህመም ነፍሳችን መሆን የምትፈልገውን እንዳትሆን መንገድ ላይ እየቆመ እያዘናጋ በጣም አስቸጋሪ ባለጋራ ይሆናል እና ስለዚህ ነው የሚያወራው። ለዚህ ነው ይሄኛው ግጥም በጣም የሚናገረኝ።
ዶክተር ዋልተ ንጉስ፣ አሁንም ከድርሰት ስራዎች ጋር እንቆይና ከልብ ወለድ ስራዎች ትይዩ በመግቢያችን እንደጠቆምኩት ሶስት ሙያዊ የጥናትና ምርምር ስራዎችንም ጽፈሃል። ቀደም ሲል ያነሳሁት በስፋት የመማሪያ መጽሐፍ ለመሆን የበቃው በቴክኖሎጂ ላይ ያተኮረ መጽሐፍ አለ። በ2016 ዓመተ ምህረት የተታተሙት ሶስት መጽሐፎች አንድ ሌላ ሙያ ነክ መጽሐፍም አለ። ሁለቱ ቀደም ብለን ያነሳነው ኤርሚያስ የተባለው ልቦለድ ድርሰትህና ረዥም ጊዜ ጥናት ያደረግበት በህይወት ትርጓሜ ላይ ያተኮረ መጽሐፍ አለ። ይህስ እንዴት ሊሆን ቻለ? በአንድ ጊዜ ሶስት መጽሐፍት ናቸው ለህትመት የበቁት። ከልቦለዶቹ ትዩ የሙያ ነክ መጽሐፎችህንም ለንባብ ማብቃት ችለሃል። እስኪ ደግሞ ስለ እሱ አጫውተን።
ይሄ የተሰጠኝ ፖዚሽን ብዙ አውትፑት ወይንም ምርታማነትን የሚጠይቅ ስለነበር፣ በተለይ ደግሞ እኔ በሪሰርቹ ዓለም በምርምሩ ዓለም መቆየት አንድ ሰው ካሰበ ከሌሎቹ ተመራማሪዎች ራሱን እርት አድርጎ የሚለየው ነገር ያስፈልገዋል። አለዛ በጣም ብዙ ኢንቴሊጀንት ከሆኑ ጠንክረው ከሚሰሩ ሰዎች ጋር ነው የምንወዳደረው እና ራሳችን የሚለየን ነገር ከሌለ መዝለቅ አይቻልም። ስለዚህ 2016 ራሴን አሳመንኩት። ከሌላው ሰው የሚለየኝ ዋልተ ንጉስ ሲባል አብሮ የሚታወቅበት ነገር መስራት ያስፈልገኛል ብዬ አሰብኩኝ። ይሄ በዛ ጊዜ የዋይርለስ ሴንሰሮች የሞቁ ርዕሶችም ከምንላቸው አንዱ ነው፣
የተለየ ትኩረት የሚሰጣቸው
አዎ ከምንላቸው አንዱ ስለነበረ ከ2006 እስከ 2010 ድረስ በዚህ ቶፒክ ላይ በጣም ብዙ አነበብኩኝ። ሊትሬቸርን መውደዴ ትልቁ ጥቅሙ እዚህ ላይም ራሴን በደንብ እንድገልጽ፣ ሌሎች በቀላሉ ሊረዱት በሚችሉት ቋንቋና በሚችል ምሳሌዎች እንድገልጽ ረዳኝ። ከዚህ የተነሳ ነው መጽሐፉ ተቀባይነት
እንደው ካነሳው አይቀር ለሌሎች በሚረዱ መልኩ መጽሐፍ የሚለው ትልቅ ይመስለኛል። ሀሳብን ቀላል አድርጎ ማቅረብ የደራሲያን ትልቁ ችሎታ ተደርጎም የሚወሰድም ይመስለኛል። በተለይ ደግሞ እንዲህ ሳይንሳዊ ይዘት ያለው ነገር ሲሰራ አንድ ሰው አንድ ሀሳብ በዛ የተመራመረ የተራቀቀ ሰው ለሕፃን ልጅ ማስረዳት ካልቻለ ችግር አለው ነው የሚባለው እና ግልጽ በሆነ ቋንቋ መረዳት በሚችሉት አቀራረብ ማቅረብ ቁልፍ መሆኑን ያመላከትከን ይመስለኛል። የግል ህይወትህም የስራዎችን ያህል የሚያስደምም በጣም የሚመስጥ ነው አግኝቼዋለሁ። ያለፍክበት ህይወት የመጣህበት መንገድ በጣም የተለየ ነው። ምንም እንኳን ብዙ ኢትዮጵያውያን የሚጋሩት ቢሆን አንተ ከደረስክበት ቦታ አንጻር ሲታይ ቀልብ የሚገዛ ይመስለኛልና እስኪ የተወሰኑ ነገሮችን ስለ ግል ህይወትህ እናወራና ተመልሰን ወደ ስራዎችህና ስለ ስነ ጽሁፍ ስለ ህይወት እንነጋገራለን። የህይወት መንገድህን ለሚመለከት ሰው አሁን ከደረስክበት አንጻር ሲታይ ወታደር ልጅ ነህ፣ ወታደር ካምፖች ውስጥ ነው በአብዛኛው ያደግከው። የሚበልጠውን ጊዜ የህይወት ታሪክህ እንደሚናገረው አጭር ጊዜ ነው የተለያየ ቦታ ትቆይ የነበረው። ከባድም ፈተናም የበዛው ህይወት እንደነበር ትገልጻለህ። ከቤትም ውጭ ትለዋለህ ብጥብጥ ወይንም አስቸጋሪ ሁኔታ የነበረው ህይወት እንደነበር እና እሱ በጣም ይከብድህ እንደነበር ትናገራለህ። እስኪ አንዳንድ ነገሮችን አጋራን። እንግዲህ ጠንካራ ለሆንክበትም መሰረት የሆነህ ይመስላል እና ሌሎችም ከአንተ መንገድ መልከት እንዲያደርጉ ያህል ብታጋራን።
አዎ፣ ህይወቴን ዞር ብዬ ከልጅነት ጀምሮ ቤተሰቦችን እስከለቀቅኩበት 18 ዓመት ሆኖኝ ወደ ኮሌጅ እስከገባሁበት ጊዜ ሳስበው ህይወቴ በጣም ጭካኔ ተደጋግሞ የሚታይበት ሁኔታ ውስጥ ነበረ ያለፍኩት። አባቴ ሐኪም ነበር፣ የወታደር ሐኪም ነበር። ስለዚህ ከወታደሮች ጋር ነው ልጅነቴን ያሳለፍኩት። ጎረቤት ይሁን በቤታችን ውስጥ ይሁን ሰዎች መጣላት የተለመደ ነው። መጣላት ደግሞ የቀላል መጣላት አይደለም። አንዳንዶቹ በጥይት ይመታሉ። በተለይ ሴቶች በጣም በቃላት ሊገለጽ የማይችል ስቃይን ያዩ ነበረ። ስለዚህ ልጆች ይህንን ጭካኔ ይዘው ነው የሚያድጉት። ስለዚህ በሰውነትና በጡንቻ የበረታው ያልበረቱትን ያስገዛል፣ እንዲያገለግሉት ያደርጋል፣ የሚፈልጉትን እንዲያደርጉ ያስገድዳሉ። ከቄስ ትምህርት ቤት ጀምሮ እስከ ሃይ ስኩል ድረስ እነዚህ አይነቱ ኦልሞስት የቀን ልምምዶች ነበሩ። ቤትም አባቴ በጣም ኃይለኛ ነው። ከእናቴ ጋር ብዙ ግጭቶች ነበሩ። ከልጆች ጋር ደግሞ የቀረበ ግንኙነት የለውም። ብዙ ጊዜ የሚያሳልፈውን እኔ አድግ በነበረበት ጊዜ በጦር ሜዳዎች ይዞር ነበረ። ምክንያቱም ኢትዮጵያ ሶማሌ ጋር ትትዋጋ ነበር። ቁስለኞች ነበሩ፣ እነሱ ማከም ነበረበት። ስለዚህ እነሱ ወዳሉበት ቦታ ይሄዳል። ሳናየው ብዙ ጊዜ ያልፋል እና ከእኛ ጋር ቅርርብ አልነበረውም፣ ማናቀውም ማለት ይቻላል። እሱ ከዛ ወደ ቤት ሲመጣ ልክ ሆስፒታሉን ወይንም ደግሞ በሱ ስር የነበሩትን ሰዎች ያዝ እንደነበረው እኛ ያዘናል ማለት ነው። እና እነዚህ ነገሮች ሲከብዱን ወይንም ደግሞ እሱን ስለማናቀው አንታዘዝም ስንል ያው ቅጣት ነው የሚጠብቀን። ይሄ ቅጣት ከእናት ጀምሮ እስከ ልጆች ድረስ ይተላለፋል። እንደዚህ አይነት ህይወት ነው ያሳለፍኩት። ቄስ ትምህርት ቤትም በጣም ኃይለኝነት ነበረ፣ ልጆች ይመቱ ነበረ። የፈረስ አለንጋ የሚባል አለንጋዎች አሉ። የተጠየቅናቸው ነገሮች ካልመለስን ወይንም ከረበሽን እንደዚህ አይነት የመገረፍ ተደጋገሙ ነበሩ። ኤሌመንታሪ ስኩልም ሃይ ስኩልም ይሄ ነው የልጅነት ልምምዴ።
ዶክተር ዋልተ ንጉስ፣ ይህን ከባድ የሚሰኝ የህይወት መንገድ እንዳለፈ ሰው አይደለም መጨረሻ በትምህርት ቤትም ከትምህርት ቤት በኋላም የተሳካ ለማድረግ እየተጠቀምክበት ይመስላል። ብዙዎች ጀምሬ ላይ እንደጠቀስከው ከባድ የህይወት ተመክሮ ሲኖራቸው ይህን ጠብ የበዛበት ነገር እያዩ ሲያድጉ እነሱም ላይ የኋለኛው እድሜያቸው ላይ መልካም ያልሆነ ነገርን የማሳደር ተጽዕኖ ነው የሚታወቀውና አንተ እንዴት ከዛ ያመለጥክ? እንዲያውም በአዎንታዊ መልኩ ይኸው ዛሬ ሌሎችን ለማስረዳ ገጠመኞችን ወደ ቀና መመለስ ተቻለ።
ምናልባት ከጄኔቲክስ እንደሆነም አላውቅም፣ በቃ ከልጅነት ጀምሮ ጠብን በጣም ነው የምጠላው፣ በጣም ሸሸዋለሁ። እናቴ ግን ለትዕግስት መከራን በመቻል ለእኔ ሌላ ትልቋ ምሳሌ ናት። አባታችንን ትታ የምትሄድባቸው በርካታ አጋጣሚዎች ነበሩ፣ በጣም በርካታ አጋጣሚዎች። ግን ልጆችን ያለ አባት አላሳድግም፣ መከራዬን በሙሉ እቀበላለሁ። ለልጆቿ ደግሞ ያየችው አስቀድማ ያየችው በርካታ መልካም ነገሮች ስለነበሩ እሷ ነገሮችን የምትችልበት የነበረውን ነገር አስቤም ሳላስብም ወርሸዋለሁ። ደግሞ በጠብ ውስጥ አለፍኩ ደግሞ ብልም ደግሞ ጠብን የማይወዱ ምሳሌ የሚሆኑ መምህራን ደግሞ ነበሩኝ። የምወዳቸው እንደ ምሳሌ አያቸው የነበሩ በተለይ ሃይስኩል ከገባሁ ጊዜ ጀምሮ የባዮሎጂ የኬሚስትሪ መምህራኖችን ሳስታውስ በጣም ጥሩ ምሳሌ የምላቸው መምህራን ነበሩ እና ከሃይስኩል ጨርሼ እስከምወጣ ድረስ እንደዚሁ ጨካኝና ቁጡ የሆኑ አጃቢዎች ህይወቴን የከበቧት ቢሆኑም ደግሞ አመፅን የሚጠሉ ጭካኔን የሚጸየፉ መልካም የሆኑ ሰዎች በቤትም በጎረቤትም በትምህርት ቤትም ደግሞ ነበሩ። እኔ ሁለተኛውን መረጥኩኝ።
ሁለተኛውን በእርግጥ መርጠሃል። ዶክተር ዋልተ ንጉስ፣ የትምህርት ቤት እና የልጅነት ጊዜህን ትንሽ ገፋ አድርገን ወደ ስነ ጽሁፍና በአጠቃላይም ስለ ህይወት ያለህን ምልከት ወደሚመለከተው ውይይታችን ክፍል እናመራለን። በትምህርት ቤት እንዲህ ፈተና እንደበዛበት ቤተሰብ ውስጥ እና የአካባቢ ሁኔታ እንዳደገልኝ ሳይሆን እስከ አስረኛ ክፍል ድረስ በጣም ጎበዝ ተማሪ ነበርክ። ከክፍል አንደኛ እየወጣህ ነው የደረስከው። 11ኛና 12ኛ ክፍል ስደርስ ግን የተወሰነ ነገር የተለወጠ ይመስላል። መልካም የሚሰኝ ምናልባትም የኋላ እድሜህ ላይ የረዳ ነገር ግን በዛ ሰዓት ሁኔታዎችን የቀየረ አጋጣሚ ተፈጠረ። ይህም ለስነ ጽሁፍ ያደረብህ ፍቅር ነው። በጣም ረጅም ሰዓታት ታነባለህ። ከመደበኛው ትምህርት እስኪያናጥብህ እንዲያደናቅፍም ምክንያት የሆነ ይመስላል። 11ኛና 12ኛ ክፍል ትምህርትህ እንደ ቀደሙት ክፍሎች መጥፎ የሚባልም ባይሆን ከፍ ያለ አልነበረም። በሁለተኛ ደረጃ መልቀቂያ ፈተናም ያመጣኸው ውጤት በጣም ከፍተኛ አልነበረም። እስኪ ንገረን፣ ከስነ ጽሁፍ ጋር የተዋወቅክበት ጊዜ እናም የተከተሉት ሁኔታዎች ከፍተኛውን ትልቁን የሁለተኛ ደረጃ መልቀቂያ ፈተና ከምትፈተንበት አንድ ቀን በፊት ተማሪ ስለ ፈተናው በሚጨነቅበት አንተ የልብ ወለድ መጽሐፍ ታነብ ነበር። መጽሐፉንም ታስታውሳለህ። የውበት ወጥመድ የተሰኘውን መጽሐፍ ስታነብ አድረህ እንደተፈተንክ ነው የተረዳሁት። አጫውተን እስኪ።
እኛ ቤት መልካም የሚባለው ነገር መጽሐፍት በጣም ይወደዳል። ከልጅነታችን ጀምሮ ታሪክ እየሰማን ነው ያደግነው፣ መጽሐፍ እናነባለን። በስነ ጽሁፍ አለንጋ ግን በጣም የተገረፍኩት ስምንተኛ ክፍል እያለ ታላቁ ወንድማችን ማታ ማታ ላይ ለቤተሰቡ በሙሉ መጽሐፍ ያነባል እና ታራስ ቡልባ የሚባል የራሻ መጽሐፍ ያነብልን ነበረ። በጣም በጣም ልቤን ነካው ይሄ ታራስ ቡልባ የሚባል መጽሐፍ። ከታራስ ቡልባ ቀጥሎ ሳይላክ የቀረ ደብዳቤ የሚል አጭር ኖቭል አነበበን እና ከዛ ጊዜ ጀምሮ እስከ ዛሬ ድረስ የተከተለኝ በቃላት ልገልጸው የማልችለው ነገር ምንድን ነው? አንድ ነገር ስወድ በጣም በጥልቅ ነው የምወደው፣ በጣም በጥልቅ በቃ ሁሉ ነገሬን እስኪገዛ ድረስ እወዳለሁ። እና የታራስ ቡልባና የሳይላክ የቀረ ደብዳቤ በቃ ለስነ ጽሁፍ ማረው። ከዛ ቀጥሎ አስታውሳለሁ ብቀላ የሚል መጽሐፍ ነበረ፣ እሱንም እንደዚሁ አንብቦልናል። እስከ አስረኛ ክፍል አንደኛ የወጣሁት ብዙም ዝግጅት ስላልጠየቁ ነው እንጂ ልቤ ሁሌ እንደተከፋፈለ ነው። በእርግጥ ሂሳብና ሳይንስ በጣም ወዳለሁ፣ ሳነባቸው በጥልቅ ስሜት ስለማነብ አስታውሳቸዋለሁ። ግን ስነ ጽሁፎቹንም ያኔም ቢሆን ማንበብና በእነሱ መማረክን አላቋረጥም። አስረኛ ሲሆን ግን የስነ ጽሁፍ ያለኝ ፍቅር በጣም እየበረታ ስለመጣ አሁን ትምህርቱም ደግሞ ዝግጅት እየጠየቀ መጣ። ለዚህ ነው ልዩነቱ ጎልቶ የታየው። 11ኛ ክፍል አስታውሳለሁ፣ 8ኛ ነው የወጣሁት። ቤት በጣም አሳዘነ ይሄ ነገር፣ እናቴን በጣም አሳዘነ እና ከስነ ጽሁፍ ልትለየኝ ያላደረገችው ነገር የለም። መጽሐፍቶች መደበቅ ጀመሩ፣ ከቤት እየተሰበሰቡ መቆለፍ ተጀመረ። መብራት 4 ሰዓት ሲሆን በግድ ታጠፋብኛለች። እነሱ ከተኙ በኋላ እየተደበቅ ሻማ እያበራሁ አነብ ነበር። ከዛ በኋላ በቃ መቆጣጠር አለ። ደሞ የሚገርም ጥሩ መጽሐፍ መጥቶ ሰመመን የሚባል መጽሐፍ የሲሳይ ንጉስ መጽሐፍ ወጣት በጣም በርካታ መጽሐፎች በቃ ልቤን ሰረቁት። 12ኛ ስደርስ የውበት ወጥመድ ወጥቶ ነበር። እሱ ደግሞ የከተማው ሁሉ መነጋገሪያ ሆነ። ራሱ የአማርኛ መምህራችን ስለዚህ ያወራ እኔ እንዴት ነው የምተው ሳላነብና ማትሪክ እንደነገ ሰኞ ነው ቀኑት ይለኛል ለመውሰድ ማታ ቆይቼ አንድ ገጽ ይላል አልጨርሰው እንዴት ማድረግ አልኩና በቃ እሱን አንብቤ ነጋ በዛው ገባሁኝ ፈተና ደረሰ።
አሉላ ከፕሮፌሰር ዋልተ ንጉስ ጋር ያደረገው ቆይታ ዘለግ ያለ ነው። ቀሪውን ጨምሮ ሙሉውን የቪዲዮ ቃለ ምልልሳቸውን በድረገጻችንና በማህበራዊ ገጾቻችን ላይ እናኖርላችኋለን።
ከታዋቂ ደራሲና የምርምር ሰው ወደ እውቅ የሲኒማ ሰው ነው የምንወስዳችሁ።
በመግቢያችን ያስተዋወቅናት የሲኒማ ሰው ወደ ከተማችን ብቅ ባለችበት የቅርብ ጊዜዋን ስራዋን ጨምሮ በርከት ባሉ ርዕሰ ጉዳዮች ዙሪያ በሰፊው አውግተናል። ዳችን አይዳ አሸናፊ ትባላለች። ታዋቂ የፊልም ባለሙያ ነች። በአዲስ አበባ ነው የምትኖረው። ቀደም ብሎም አሜሪካን ሀገር በትምህርትም በስራም ኖራ ወደ ኢትዮጵያ ከተመለሰች አመታት አስቆጥራለች። ለዛሬ ቃለ መጠይቅ ስንፈልጋት ዋሽንግተን ዲሲ አካባቢ ነው ያገኘናት። ስለ ጊዜሽ በጣም አድርገን እናመሰግናለን። ምን እግር ጣለሽ?
እኔ መጀመሪያ በጣም አመሰግናለሁ ስለጋበዛችን። ያው እኔ ግን አልሰሚለው ያው ልጅ ያለው ሚስሮ እንደሚያቆም ሳመርታይ ነው በቃ። ስለዚህ ልጄ ልጄ ከዛ ጋር ትንሽ ለመዝናናት ነው የመጣሁት። ሌላ ከዛ ምንም ያልፍ ነገር የለው።
እንኳን ደህና መጣሽ።
ደህና ቆያችሁ።
ወደ ሰሞንኛ ጉዳዩ ትውሰደን። ሌሎች ብዙ ጥያቄዎች ነው የምናነሳው። ኢትዮጵያ የሚል ምናልባትም ብዙዎችን የሚያነጋግር ጋባዥ ስራ ይዛ መጣለች። ኢትዮጵያ ከምን ተጠነሰሰ? ስለምንድን ነው? ስለማን ነው?
ይኸውልህ ኢትዮጵያዬ እንግዲህ ማሰብ ከጀመርኩት ምናልባት አንድ አመት ይሆናል። አጋጣሚ ትንሽ ብዙ ኮመርሻል ስረዛል ነበር እና ትንሽ ደካከምኩኝና እረፍት ወሰድኩኝ አንድ ሁለት አመት። ከዛ በኋላ ቁጭ ብዬ እያሰብኩኝ ገና ትንሽ ድርጅት አልከፍት ምን ብዬ በራሴ መስራት እችላለሁ። በዛ ተነሳ እና ብዙ ጊዜ ኢትዮጵያ ውስጥ በስራዬ በጣም ብዙ ቦታ ሄጃለሁ እና የትም ቦታ ስትሄድ ሁሌ በቃ የሚደንቀኝ ነገር ሁሉም ሰው የምትተዋወቀው በቃ አንተ ማታውቀው ነገር ያሳውቀሃል፣ እኔ ማላውቀው አሳውቃቸዋለሁ። የተለያዩ ኑሮ እየኖርክም ግን አንድ በቃ የኢትዮጵያ ነገራችን ደግሞ አንድ ያደረገን ነገር አለ እና እሱ ነገር በጣም ደስ ይለኛል እና እሱን ኤክስፖር ማለት ፈልጌ ነበረ። በአሁን ጊዜ ደግሞ በቃ ሁሌ እነሱ እኛ ምናምን የሚባባለው ነገር ተስቶኛል እና ብዙ ጊዜ ምን ይሆናል መሰለህ፣ ይሄ ኤኮ ቼምበር ሚሊ ፈረንጆች ሁላችንም በየ ግሩፓችን የምናውለው ከአንድ ግሩፕ ጋር ነው፣ የምንበላው ከአንድ ግሩፕ ጋር ነው፣ የምንጠጣው ከአንድ ግሩፕ ጋር ነው እና አንዳንድ ጊዜ ዓለም ውስጥ ስትቆይ አንዳንድ ጊዜ ጭንቅላት የሚገድበው ነገር አለ እና እኔ በሲሬስም ሆነ በየትም ቤትም ሆነ ማላውቀውን ሰው መታወቅ ደስ ይለኛል። አንዳንድ ጊዜ ደግሞ ማታውቀው ሰው ሲሆን ደግሞ ለቅርብ ሰው ማስነግራቸውን ነገሮች ትነግራለህ። እናንተ እንደዛ አልተፈጥሮባቸው አያውቅም መኪኖ ለወንድም ሲማስነግ በቃ ይሄ ሰው አያውቀኝም አልገናኝም ብለሽ የምታወሪው ነገር አለ እና አይ ቲንክ የእሱን ኮምቢኔሽን ለማድረግ ፈልጌ እሱንና ትንሽ ደግሞ ፋን እንዲጨመርበት ብዬ መንገድ ላይ የሄድኩኝ ማላውቀውን ሰው በቃ ፈቃደኛ ናቸው ወይ ታለት ታወሩኝ ምናምን ላቸው እና እሺ ካሉ ቁጭ ብለን እንጫወትና ከዛ ሁለተኛው ፓርት ደግሞ እነሱ ምናልባት ሞክረውት ነገር ማያውቁት ነገር ካለ ወይ ደስ መስሏቸውን ነገር ካለ እሱን ለመፈጸም ነው ፕሮግራሙ። ይሄ ነው አነሳሱ።
ምን ምላሽ ሳገኘሽ እስካሁን?
ይኸውልሽ አንድ ወር ሆኖታል በዩቱብ መተላለፍ ተጀመረ እና ነው የመጀመሪያ እንደዛ ሰሲሳሪ በራስሽ ኢንቨስትመንት ነው በራስሽ ሁሉ ነገር ነው እና ይሄኛው እንደ ሙከራ ነው ያደረኩት። መጀመሪያ ነገር ፊልም ሰሪ ነኝ እንጂ ዩቱብ ደግሞ ሌላ አይነት አሰራር እና አንድ ስድስት ሰርቼ መጀመሪያ ይህን ነገር ሰው ማየት ይፈልጋል አፕታይት አለ ወይ? አዎ አፕታይት ካሉ ከተባለ በስነ ስርዓት ቁጭ ብዬ ሀብዬ በጣም ኦርጋናይዝ ብዬ ይቀጥላል ብዬ ነው የተነሳሁት። ሰው አይሶስ ደግሞ ይህ ደግሞ ምናምን ካለ በዛው ለማቆም ነበረ እና እስካሁን ግን እኔ አልዋሽም፣ በጣም ከጠበቅኩት በላይ ጥሩ ፊድባክ ነው ያገኘ ነው። እና በቃ ለመቀጠል እኔም ሙሉ ቡድናችንም በጣም ተነሳስተን ደስ ብሎን በቃ በጣም ኢንካሬጅንግ ነበር። ለምን እውነት ለመናገር ሁሉ ሰው ስራ ይሰራል አይደለም? ሁሉ ሰው አሪፍ ይመስለዋል እነሱ የሚሰሩት ስራ። ህዝብ ላይ ሲቀርብ ነው የሚታወቀው የሆነ ተቀባይነት እንዳለው እንደሌለው አይደል? እና የፈለኩት አሪፍ ሆኖ ተመልካቹ ካልፈለገው ምንም ጥቅም የለውም። ስለዚህ ለሶስት ወር ፈተና ብለን ነበረ የሰራ ነው። አንድ ወር አልፎታል። እኔ በበኩሌ የአንድ ወሩ ፊድባክ በቂ ነው ለመቀጠል ባይኔ።
በጣም የሚገርም አቀራረብ ተመልክቻለሁ፣ ወይም አጨራረስ ልበለው። በእያንዳንዱ ዝግጅት መጨረሻ እንግዲህ ከወደዳችሁት ይቀጥላል፣ ካልወደዳችሁትም ንገሩኝ። በጣም አሁን የምትገልጸውን ነገር የሚመስል ሰዎቹን በቀጥታ እንዲሳተፉ የራሳቸውን እንዲያደርጉት የሚጋብዝ አቀራረብ ተመልክቻለሁኝ። በጣም ቀና ቅርብ የሆነ ስሜት ነው ያየሁት። አይዳ፣ አንቺ ግን ቀለል አድርገሽ ነገርሽን እንጂ በተለይ ከጊዜው ጋር ቅድም እንዳልሽው የየቡድን ነገር ይጎላበት ብዙ አስከፊ ነገሮች የሚታዩበት ጊዜ ውስጥ አንዱ ስለሌላው የማወቅ እድሉንም ወትሮ በቀላሉ ሊያውቅ የሚችለውን ሁሉ እየቀነሰው አንዱ ከሌላው ጋር በሌላ አይን የሚታይበት መንገድ እየገነነ የሄደበት ነው እና ምናልባት ከሩቅ እንደሚመስል ከዛ አንጻር ፋይዳው ከፍ ያለ ይመስለኛል። እንዲሁ እንደው እንግዳ ሰው ጋብዤ ለማየት ብቻ ሳይሆን እሱን የሚመስል ሰው በተለየ ስሜት ለካ እኔን እንደሚያይኝ ሰው አለ እስኪል ድረስ የሚወስድ ሆኖ ነው የታየኝ። እሱ ላይ ምን ትይናለሽ?
ታንክ ዩ። በጣም ይኸውልህ፣ እንደዛ አንዳንድ ጊዜ እንደዛ ስታወራ በጣም ታንክ ዩ ፎር ዋት ዩ ሰድ። ለምን እሱ ነው ሀሳቤ። ግን አንዳንድ ጊዜ ከበድ አድርገ ደግሞ እንደዛ ስታወራው ሰው ደግሞ የሆነ የትምህርታዊ ነገር እንዳይመስለውም መጀመሪያ እንፈራ ነበረ። ገባ መልስ? ለምን በቀለል ያለ መንገድ ጋር ከሰው ጋር ስትገናኝ ማለት ነው። ሁሌ ነው እኔ በእነዚህ ፊልሞች ስለታዩ እንጂ በህይወቴ ሙከራ ሁሉ አይቼዋለሁ። ላይክ ዩዝሊ የማታቆሉን ስትገናኝ ቀጥታ ወደ ከባድ ነገር አለ የምታወራው። ስለ ቀልድ ጨዋታ ነው የምታወራው፣ የሆነ ቀለል ያለ ነገር ነው የምታወራው። ያኔ መሰረቱ ከሆነ በኋላ ወደ ከባድ ነገሮች መሄድ ትችላለህ። ገባ? እና ልክ እንዳልከው ብዙ ጊዜ በቃ እነሱ እኛ የምንባባለው ነገር የሁለት ሰው ሳይታወቅ የሁለት ሰው ሳይወያዩ ነው። እና it doesn't have to be የሆነ ሲሪየስ ነገር እኮ ሁሌ መሆን የለበትም። አሚን አንድ ሰውዬው አንድ ጥበቃ አግኝቼው እሱ አስተምር በላይ ይወደዋል። እሱ ነው መታወቅ የሚፈልገው። በቃ እሱ እንደ ምክንያት ታደርገው እና ፋን ታደርጋለህ። ግን ሴም ታይም የሰውን እኔ ሌላ ሁልጊዜ የሚረብሸኝ አንዳንድ ጊዜ ሁላችንም በተለይ አሁን ሁላችንም የልብስ አጣቢ ሊኖረን ይችላል፣ ጥበቃም ሊኖረን ይችላል። በቃ እንደ ሙሉ ሰው አንዳንድ ጊዜ ሰው አይተያይም። ላይክ ይሄ ሰው አጣቢ ነው ነይ ና ምናምን ትላለህ እንጂ ያ ሰው ልክ እንደኔ ልክ እንዳንተ ሙሉ ኑሮ አላቸው፣ ምኞት አላቸው፣ ባል አላቸው፣ ሚስት አላቸው፣ ልጆች አላቸው፣ ህልም አላቸው። እነሱ መጥፎ ቀን ያጋጥማቸዋል ልክ እንደኛ። እና አንዳንድ ጊዜ በቃ ሰውን እንደ ሙሉ ሰው አለማየት ባህል አለ እኛ ሀገር። ገባ? እና እሱ ነገር ትንሽ እንኳን ቢያስበት እንደኔ በቃ ማድረግ ያለብኝ አድርጊያለሁ እላለሁ።
ኢትዮጵያዬን ስታዘጋጂ አንቺ ከአሁን በፊት በሙያው ያሰለጠንሽውን ሌላ ባለሙያ ዩቲዩብ ላይ ያለ እሸቱን የዶንኪ ቲዩብ የሚያዘጋጀውን ስታነጋግሪው አስተያየቱን ስጠይቂው እንደውም ስታስተምረኝ የኖረች ሰው ነች እና ትልቅ ክብር ነው የሚሰማኝ ብሎ ነበር። እና ለዝግጅቱ ምን ያህል እንደተጠነቀቅሽ በአድማጭ በተመልካች ዘንድ የሚኖረው ተቀባይነት ትልቅ ቦታ እንደሰጠሽው ነው የሚያሳየው።
መጀመሪያ ነገር ኢምፖርታንት ከማውጣቴ በፊት አይደለም የነገርኩት፣ ከጀመርኩት በኋላ ነው። ለምን መሰለሽ? መጀመሪያ የእውነት የራሴን ስህተቶችን ሰርቼ ማይፈልግ ነበር። ለምን አዲስ ፕላትፎርም ነው ለእኔ እና እኔ በመሰለኝ የፎከስ ግሩፕ በጣም ፎከስ ግሩፕ አድርጌያለሁ ህዝብን። ራይት? ግን ፎከስ ግሩፕ ስታደርጊ አሁን የረሳሁት ምንድን ነው መሰለ፣ አንድ ሰው መጥተ ይሄኛውን ነገር ገምግመን ልስትለው ሙሉን ያየዋል። እሺ፣ ዩቱብ ለካረ ስቸዋለሁ ግማሹ ሰው ጀምሮ ነው የሚያቋርጥ። ስለዚህ ኦልሬዲ በፎልስ አነስ አጀማመር ነው ፎከስ ግሩፑን ያሰባሰብኩት። ግን እኔ ሪሊ ሁሉ ሰው የመከረኝ በትልቅ ሚዲያ በምን ምናምን ጮሸሽ ነው ማስጀመር ያለብሽ ነው የተባልኩት። ግን የእውነት ማይፈልግ የነበረ
እኔ እንደ መሰለኝ ሰርቼው ምን ያህል ስቶች እንደሚኖሩ ምን ያህል ኢምፓክት እንደሚኖረው እሱ በጣም ግልጽ ሆነልኝ። ነው እሺ ደግሞ በሁለት ዓመት ተኩል ሲያደርገው አኮምፕሊሽመንት በቃ እንኳን በኢትዮጵያ በማንም አገር ደረጃ በጣም ይደነቅም። ስለዚህ እሱ አክሴስ እያለኝ እንዴት አድርጌ ነው ደውዬ ማላማከረው? ገባበል ለምን በቃ ወዚ ፊልም ላይ ጎበዝ ነገር አለው ስ ዩቱብ የመጀመሪያ ነው። ሚዚም ነገሩን ሰርችዋለቅም ያው አያለው የታኩተን አጥንችዋለው ግን በምን ተመር የኔው ከስና የሱ ቀት በዚህ በተመለከተ እኩል ሊሆን አይችልም። እሱ ደግሞ ዩቱብ ደግሞ ደስ የሚል አይዋሽም ገባሽ ወዲያው ታቋለ በቃ ወደዱት አልወደዱት የት ሀገር ወደዱት ስንት ደቂቃ አዩት በጣም ደስ የሚል አልጎሪትም ነው ገባ መልስ። ስለዚህ የእሱን ምክር አለመቀበልማ በጣም የሚገርም ነው። ሁሉም የተለያየ ችሎታ አለው አይደለ? ስለዚህ እንደምነግረው ነገር ነው ጥሩ ሀሳቦች ከቢሊዮን ሰው ነው የሚመጣው። እኔ ብዙ ጊዜ ፊልሞቼን ሳሳይ መጀመሪያ ማሳያቸው ወይ በዚህ ጣቢያ የሚሰሩ ልጆች ወይ ኖርማል ሰዎች ነው፣ ምንም እውቀት አያስፈልግም። ግን የሰው እይታን የሚመስል ፊድባክ ምንም ፊድባክ የለም። በጣም ደስ የሚል ኤፒሶድ ነበረ። እኔ ይህን ያህል እኔ መደወለ እሱ ጋር ይህን ያህል እንትን ማድረጉ እውነት አስቆኛል አሏችም የሆነ ቤት ነው ለ ደግሞ ልክ የእሱ ኢንፍሉዌንስ ደግሞ ልንገር፣ እሺ አልጎሪዝሙ የዩቱብ አልጎሪዝም የሚፈልገው የተወሰነ ሰው አይቶት ደስ ብሎት ፎርወርድ እንዲያደርገው ነክል ነው አይደል? እሱ ካሜራውን አይቶ እንዳታሳፍሩኝ በእሴ ስም እያላችሁ ሂዱና ኮሜንት አድርጎ አለ ወደ እኔ ቻል። ምናልባት አንድ አራተኛው ዳይሬክት ክሱ ነው የመጡት የኔ ዩቱብን ነው ወደዱት አልወደዱት እሱ ምንም ማድረግ
ሌላ ነገር ነው።
አይን ግን እኔ ጋር እንዲያፍርለት ያደረገው እና እንደዚህ በአንዴ ፏ ብሎ ወደ ላይ ያስወጣው በእርግጥነት የእሱን ፋኖች እዩ በማለቱ ነው። ስለዚህ ምን ያህል ኢምፓክት እንዳለው በዚህ ፕላትፎርምም ትልቅ ትምህርት ነው የተማር ስለ ፕላትፎርሙ ኢንጀነራል።
ብዙ ጥሩ ነገሮች የተገጣጠሙ ይመስላል አይዳ። በአንድ በኩል እንዳንቺ አይነት ሰው መሆንን ይፈልጋል። የሌላ ሰውን ስራ በቦታው ያ ሰው ባለው ቦታ ያለውን ጥሩ ነገር ማየት መቻል አንድ ትልቅ ነገር ነው። ሁለተኛ አንቺ በስራ ላይ ያሰለጠንሽው መሆኑ ገና ከመነሻው ማወቅሽ ግጥምጥሞሹ ብዙ ነው፣ ግን ያን ደግሞ አክብሮ የሚጠይቅ ሰው ይፈልጋል። ሳይንቁ ያለውን ጥሩ ነገር አይቶ ፈልጎ መሄዱ ለልጁም የተለየ ስሜት እንዲያድርበት ያደረገ ይመስላል። ግን ይህን እንደው ወደ አንድ ሌላ ርዕስ በወስድ ደጋግመሽ ስለ ዩቲዩብ አልጎሪዝም ጠቅሰሻል። አንዳንድ ጊዜ ጥሩ ስራ መስራት ብቻውን በቂ ያልሆነበት ጊዜ ላይ ደርሰናል።
አረ በጣም
ለተለዩ ምክንያቶችም አንዳንድ ነገሮች ገነው ይወጣሉ። ጥሩ ነገሮችም ጥሩ ስራዎችም ገነው የሚወጡትን ያህል አንዳንዴ በትክክለኛው ጫማ መራመድ እንደሚባለው ሁኔታዎች አመች ሆነው መገኘታቸው ከይዘቱ ጥራት እኩል አስፈላጊ ነው እና የምትገቢበትን በር ወሳኝ ስለሆነ እስኪ እሱ ጋር የታዘብሽውን በአጭር ጊዜም ቢሆን ደግሞ እንደ ባለሙያም ከርቀትም ከምታውቂው ጋር አዛምጅልን።
ልንገር እኔ ያመከረኝ ሰው የለም። ይሄ ነገር ጥሩ ስራ እንደዚህ ሰርተሽ ለፍተሽ ማለት ነው በየሚዲያው ማታጭ ወይ ምናምን ሰው አይን እንዳይኖሩ ማረገች በጣም የደደብ ስራ ነው። ስንት ሚሊዮን ሰው ብሎኛል። እኔ አልሰማም ያልኩት ለምንድን ነው መሰለ አልጎሪዝሙን ለማነሳሳት 5000 ሰው በቂ ነው 2000 በቂ ነው ብዬ እሱን ለማመነስ ፈልግ የነበረ አሁን ስንገር ካለ ምንም ጥርጥር የሚያስፈልገውን ያህል አይን ወደዛ ዳይሬክት ማድረግ አለበት ለማንቀሳቀስ። ስለዚህ ጥሩ ስራ ካለ ፕሮሞሽን እና አሁን ይህን የመከረኝ ሁሉ እንደሚሰጥ አውቃለሁ። ኦልሬዲ ይቅርታ ጠይቄ ያለው ግን መሞከር እፈልጋለሁ ብዬ ነው። ግን በቃ ግዴታ ነው የሆነ ነገር አይቶት ከጠረሰው ሌላ ደግሞ ሌላ ትልቅ ነገር ያልገባኝ ነበር በፊት ዝም ብሎ አንዴ ከፈት አድርጎ ሳይሆን ዩቱብ አንዴ ሙሉን ካየኸው ሙሉ ኤፒሶዱን ካየኸው በቂ አንድ 15000 ሰው 20000 ሰው እንደዛ ካየለን ማንቀሳቀስ ይጀምራል። አሁን ይሄ ኢምፕሬሽን ይባላል። ዩቱብ አንተ ሆም ፔጅህን ስትከፍት ያሳይሃል የሆነ ስዕል ይሄኛውን ማየት ፈልጋለሁ ወይ ብሎ ኦኬ። እሱ ኢምፕሬሽን ይባላል። መጀመሪያ ስንጀምረው በእኛ አቅም ማለት ነው በእኛ ኢሜሎች በእኛ ምናምን ወደ 50000 ኢምፕሬሽን ነው ዩቱብ ያወጣው። እሺ አሁን ሰው ከገፋ በኋላ 50000 ወደ 9 ሚሊዮን። ስለዚህ ኤክስፐርቶች
እነሱ እንዳሉት ጥሩ ስራ በቂ አይደለም። ጥሩ ስራ አለ ሰው ያንን ነገር አይኑ እንዲያፈበት ማድረግ አለበት። ስለዚህ እሱን ሃርድ ዌይ ተምሬዋለሁ። እሱንም ማወቅ ጥሩ ነበር። በ2003 ሰውን ትንሽ ማንቀሳቀስ ትችላለህ፣ ግን ጊዜ ይፈጃል። ለዚህ ነው ዩቱብ ደስ የሚለው ማፎገር ማይቻልበት። ስለዚህ እሱ ራሱ ቻለንጁ ደስ የሚል ነገር አለው። ገባሽ?
የምንወያየው ከታዋቂዋ የፊልም ባለሙያ ከአይዳ አሸናፊ ጋር ነው። በተለይም ደግሞ በቅርቡ ስለጀመረችው ኢትዮጵያ የዩቲዩብ ዝግጅት ዘለግ አድርጋ አውርታናለች። ግን አሉላ፣ አይዳ ማን ነች ለሚሉ አድማጮቻችን ደግሞ እስቲ ወደ ኋላ ሄደሽ ኢትዮጵያ ነው የተወለድሽው፣ ከዚያ አሜሪካን ሀገር ነው የተማርሽው፣ ከዛ ኢትዮጵያ ተመልሰሽ ነው እየሰራሽ ያለሽው፣ እስቲ ለአድማጮቻችን አውጊ።
ባጭሩ አድርገዋል። ያው ትውልዴ እና እድገቴ ኢትዮጵያ ነው። ግን ያው በደርግ ትርምስ ጊዜ ስላደግኩኝ ብዙ ጊዜ ቢያንግስ ጊዜ እንደሚደረገው ወደ አዳሪ ትምህርት ተልኬ እኔ አዳሪ ትምህርት የተገባ 8 ዓመቴ ነው። አሁን እኮ ልጄን 14 ዓመት አሳያት። በስምንት ዓመት በጣም ልጅ ነው። አዳሪ ትምህርት ገብቼ ዩኒቨርሲቲ ጨርሼ ኒውዮርክ ፕሮፌሽናሊ ለአንድ 10 ዓመት ሰራሁኝ። ከዛ አባቴ አንፎርችነትሊ ታመመ። አዲስ አበባ ነበረ። ከሱ ጋር ለመሆን አዲስ አበባ መጣው። እሱም አንፎርችነትሊ አረፈ። በዛው ቀረው። ስለዚህ አሁን እድሜ ከፍያን ሲመጣ ኦልሞስት ግማሽ ህይወቴን ግማሽ አሜሪካ ነው። ግን አይ 2 ዓመት ቆይቻለሁ ኢትዮጵያ። በቃ ይሄ ነው የሚመስለው። ያ ብዙ ስራ ተሰርቷል። እንግዲህ ግን አይዳ አሸናፊ በቃ ፊልም ሰሪ ናት፣ እናት ናት፣ ልጅ ናት። በጣም ሰፖርት የሚያደርጉኝ ወላጆች ነበሩኝ። የፈለግኩትን ነገር እንዳጠና ምንም አልገደቡኝም። የፈለግኩትን እንደሆን ምንም አልገደቡኝም። አይ ቲንክ እሱ እንደዛ አይነት ደግሞ አስተዳደግ የሚሰጥ ነጻነት አለ። እሱ ነጻነት ሲሰጥ ደግሞ ግዴታ ማባከን እንደማትችል ይሰማል ነው። ስለዚህ በቃ ይንጀር
ወደ ኢትዮጵያ ከመመለስሽ በፊት ትምህርት ቤት ከጨረስሽ በኋላ አሜሪካን ሀገር በተለያዩ በፊልም ኢንዱስትሪ ውስጥ እንደውም የሚታወቁ ስራዎችን ሰርተሻል። እስኪ ወደ እሱ ደግሞ መለስ አድርጊኝ።
አይ ቲንክ ሁለት አይነት አሰራር ፊልም ስኩል ስትማሪ ፊልም ነው እንጂ መስራት ስትፈልጊው ሚውዚክ ቪዲዮ እና ኮመርሻል ምናምን ትንሽ በቃ እንደ ምን ድበለች በቃ የሚያሳፈር ስራ ነው። እንደዛ ሆኖ ለኔ ትልቁ ፊልም የሰራሁት ዘ ኔክድ ማን የሚባል ፊልም ነው። እና አጋጣሚ ያን አመት ኢትን ኮን የሚባል አለ፣ ኮን ብራዘርስ። ኢትን ኮን ለፋርጎ የሚባል ፊልም አካደሚ ዎርድ ዊነር ለራይቲንግ አሸንፎ ነበረ። ኛው የእሱ የሚቀጥለው ፊልሙ ነው። ስለዚህ አጋር ቱ ፕሮዲስ ዳት ዋን አሉ። አንድ 3-4 ፊቸር ፊልሞች ፕሮዲስ ያደረግኳቸው። ስለዚህ ሜቢ ኮን ብራዘርስ ግን ምናልባት ሞስት ፌመስ ዋን ሲሆን ሊሆኑ ይችላሉ። ከዛ ደግሞ አይ ወዝ ሚውዚክ ቪዲዮ ሱፐርቫይዘር ጃይቭ ሬኮርድ የሚባል ሬኮርድ ካምፓኒ ነበር። እንዳልኩ በዛ ሰዓት እንደ ቅጣት ነበር ለኛ እነዚህ ሚውዚክ ቪዲዮዎች ለመስራት። በቃ የግዴታ ብር ለመስራት ነበር የምንሰራቸው። በቃ ብሪትኒ ስፒርስ በዩ፣ ዊል ስሚስ፣ ባክስትሪት ቦይዝ፣ ትራይብ ኮልድ ኳስት፣ KRS-One ላይክ በዛ ዘመን ያሉ መዓት ሚውዚክ ቪዲዮዎች አልበም ከብሮች ምናምን ሰርቻለሁ። ሱፐርቫይዘር የ20-30 ዓመት ውስጥ ስራ ዝርዝሩ በጣም ብዙ ነው። ግን በቃ ስም ለመጥራት ያህል የሚታወቁ ስሞች ለማለት ያህል እነዚህ እንድትራቸው ብዬ ነው ይበቃል ብዬ ነው እንጂ ስራን በጣም ብዙ ስራ ተሰርቷል። ኒውዮርክ እዛ ቋ 10 ምናምን ዓመት ነው የሰራሁት እና በጣም ብዙ ስራ ነው የተሰራው። አዲስ አበባ ራሱ ፎርና ማልቲናሽናል ኮካኮላ፣ ዳክን ደብል፣ ሲቢ ሚለር ላይክ ማት ብዙ ስራ ተሰርቷል። ሃይላይቶቹ የኔ ብትለኝ the naked man the film I did Ethan Coen guy is a highlight for me in Ethiopia Yenya is a highlight for me and you but I'm going to follow child that's amazing
አሉና አሜሪካን ሀገር በፊልም ስራ ውስጥ በተሰማራሽበት ጊዜ ነጮች የሚበዙበት እንደመሆኑ አንቺ ጥቁር ሰው ሆነሽ ምን የደረሰብሽ ነገር አለ? ምን የሚሰማሽ ነገር ነበር ወይ ተብላ ስትጠየቅ አይዳ አንድ ቃለ መጠይቅ ላይ ነው የሰማኋት፣ ኢትዮጵያ ማደጌ ነው መሰለኝ ምንም የሚሰማኝ ነገር አልነበረም።
አዎ ያ ሁላችንም ከኛ በላይ ማንም የለም የምንለው ነገር አለ። እሱ እስከነበሻ
እንደ በሽታ ያልገብቶብኝ ነበር። አሁን ትንሽ ፈልጥኛለሁ ባያለሁ ምንም ማለት ሰለኝ በቃ አይኖ ማለት ያለብኝ አሁን ከባድ ነበር። ነው ግን እውነቱን ለመናገር እንደምንም አልቆጠርኩትም፣ ምንም አልመሰለኝም። እኔ አይ ቲንክ እኔ ከበዛ እድሜ ማለት ነው አሁን ሁሉ ነገር አሪፍ ነኝ ለማለት ሳይሆን በዛ እድሜ አይ ዶንት ቲንክ የፈለገው ዘር የፈለገው ምናምን ከኔ ያህል በዛች ሰዓት ስክሰስፉል ያለ ሰው ዝም አላውቅም። በእኛ እድሜ ምራ ምንም አልመሰለኝም። በልጅም አያወሉ አሁን ቱዘ ፖይንት ወ መለስ ማድረግ ማለት ማድረግ አለብኝ ሁሉ በቃ እንደ ኢትዮጵያ እዚህ ዓለም ላይ ቶ የለም ቢሆንም እንደዛ አይባልም ምናምን ማለት ጀምር ያለው ልጄ ጋር አይ ቲንክ ብዙ ሰው በዛ ጊዜ ወጣ በዚህ እድሜ ወጣ ሁሉም ሪሌት ያደርጋል ይሄን ነገር ምንም አልመሰለንም በቃ ምንም
እውነቱ ይሄ ነው።
አንድ ጥያቄ አለችኝ እኔ። አይባ ከዚህ በኋላ ምንድን ነው ሀሳቧ? ከኢትዮጵያ ከዚህ ከአዲሱ ፕሮጀክትሽ በኋላ ምንድን ነው የምታስቢው?
ኢትዮጵያዬን በደንብ ማሳደግ እፈልጋለሁ። ከዛ በኋላ አንድ ፊልም አለ ወደ 10 ዓመት የኖርኩበት በጣም ታዋቂ አበሻ ደራሲ ነው። ከልጆቹ ጋር ተስማምተን በአንዳንድ ነገር ትንሽ የተወያየን ነው ግን አይ ቲንክ ትልቁ የህይወቴ ስራ ብዬ ማምነው ገና እሱ ፊልም ነው። ስለዚህ አይ ቲንክ ፊልምነትነቴ መቼም አይጠፋም። እነዚህ የዩቱቦቹንም ማሳደግ እፈልጋለሁ። ዋና ማሳደግ የምፈልገው የእውነት ለእኔ ፋን ናቸው ለመስራት የእውነት ምክንያት ይሰጠኛል ማላቀውን ሰው ለማግኘት የእውነት ምክንያት ይሰጠኛል ለመሞከር።
የልብስ አጣቢዋና ጓደኛዋን ልጆች በጣም በጣም የተመሰጥኩበት ዝግጅት ነው።
አንድ እድል ከሰጣቸውኝ ደግሞ እሺ፣ እንዴት አንደኛው ላይ የተለያዩ ምግብ ማስበላቸው ሰዎች አሉ እና እንዴት ኦርቶዶክስ ነሽ ይህን ታስበያለሽ ምናምን ተብያለሁ። እና እኔ ቄቶችን ጠይቄ አስፈቅጄ ነው። ለማንኛውም እንዲያውቀው ሰው እሺ፣ ይቻላሉ እነዚህ በክርስቲያን ተብዬ ነው ያስበላኋቸው። እሺ፣ ጠቃላይ መልስ ልስ ለምን ድንገት የእናንተ ተመልካቾች ኢትዮጵያ እየላይ ገብቶ ካዩት እንዳይቀየሙኝ በሱ ብቻ። ግን ቆንጆ መልስ ለመመለስ ራሴ እንደ ፊልም ሰሪ ነው ማየው። አሁንም አንድ በጣም መሳፈል ፊልም አለ። እሱን እንግዲህ የኔ ምኞት እንዳልነጅ ሰው ብዬ ነው እንጂ ሁሉ የምታቀሙ ሁላችሁ የምታልቁት መጽሐፍ ነው ብዬ ገምታለሁ። ፍቅር እስከ መቃብር አይደለም አይዟችሁ። እና በጣም በጣም ወደው ደራሲ ነው እና ወደው መጽሐፍ ነው። ግን እስከምጨርስ ከባለቤቶቹ ጋር ብዙም አላውራም። ግን የምመኘው በቃ እንደገና ተመልሼ ፊቸር ፊልሞች ለመስራት ነው። እንግዲህ
የመጽሐፉን ስም ትነግሪናለሽ?
ከዘጋ በኋላ ነገር
እንግዳው አሉላ፣ አንድ ነገር ማድረግ እንችላለን። አድማጮቻችንን ስለ የትኛው ይሆን የምታወራው? እስኪ የምትጠረጥሩትን ንገሩን ማለት እንችላለን።
እኔ ደግሞ ባለቤቶቹን አስፈቅጄ ስሙን መጥራት እንደምትል እስቲ ካሪ ደግሞ ጠረዋል።
ያን ደግሞ ይጠራል። ግሩም ነው። በቀጠሮውማ አልገብተን ነው የምንለየው። አይዳ የመጽሐፉን ስም መልሳ ልትነግራችሁ፣ እናንተ ደግሞ ግምታችሁን ልታደርሱን ይኸው ድሉ ተከፍቷል። የትኛው መጽሐፍ ሊሆን ይችላል ብላችሁ ትገምታላችሁ? የቱ ቢሆንስ ትደስታላችሁ? የትኛውን መጽሐፍ ፊልም ሆኖ በምስል ልታዩ ትጓጓላችሁ? ግብዣውን አቅርበናል። ቆንጅት
ትክክል አሉላ። የአንድ ነገር ግን ብንጨምር ደስ ይለኛል። አዲስ ዓመት 2016 እየመጣ ነው። አይዳ አሸናፊ እንደዚህ በየጊዜው በገጠርም በከተማም አብራ በምታሳልፍ በኢትዮጵያ የዝግጅትም በየኛም በጉዞም አብራው ለኖረችው ሕዝብ ለሀገሯ ምን ትመኛለች ለአዲሱ ዓመት?
በጣም ቀላል ነው። በቃ ሰላም፣ ሰላም፣ ሰላምና አንድነት። በቃ እኔ ቋቀር እኛ ሰው ሁሉ እያበባል። በቃ እኔ ብቻ መሰለኝም ቋቀለኝ እዚህ። በቃ በቃ እግዚአብሔር ብቻ ሰላምና ፍቅር ይስጠኝ። ሌላ ምንም ነገር የለም።
ግሩም አይዳ ደርዝ ያለው ግሩም ወግ ነው ያጫወትሽን። ይሄን ውይይት የተከታተሉ አድማጮቻችን በያሉበት የሚነጋገሩባቸው በርከት ያሉ ቁም ነገሮችም ነበሩ። የሚቀጥሉ ፕሮግራሞቻችን የምናመጣው ጥያቄም እንዲጸነስ ምክንያት ሆነሻል። አይዳ አሸናፊ፣ እውቅ የፊልም ሰው፣ የፊልም ባለሙያ፣ ዛሬ ደግሞ በዩቲዩብ ላይ ኢትዮጵያ በሚል ድንገት ያገኘሽውን የማታውቂውን ሰው ህይወት ለመጋራትም የሚጋብዝ ፕሮግራም ነው የጀመርሽው። እንደሚሳካ ባያያዙ ያስታውቃል። የበለጠም እንደሚሄድልሽ ተስፋ አድርጋለሁ። ዛሬ እንግዳችን ሆነሽ ከኛ ጋር ላደረግሽው ቆይታ እናመሰግናለን። መልስ እናገኝሻለን።
እኔም እጅ እየነሳሁ ነው። በጣም አመሰግናለሁ።
እናመሰግናለን አይዳ።
ውድ የራዲዮ መጽሔት አድማጮች፣ በደረሰን ትኩስ ዜናና በሌሎች ፕሮግራሞቻችን መጣበብ ምክንያት ለዛሬ ካሰናዳናቸው ዝግጅቶች የንጉሴ አክሊሉን የአዲስ አበባ መስኮት ቅንብር ጨምሮ የቀሩትን ፕሮግራሞቻችን ማቅረብ ባለመቻላችን ይቅርታ እንጠይቃለን። የሚቀጥለው ፕሮግራማችን ይቀርባሉ። ምሽቱ ያሰናዳነውን ግን በዚሁ